መቀለ ከተማ ላይ የተካሄደውን የሐኪሞች መሰባሰብ ደግሞ አለም ፍስሐ ተከታትሎታል።
የትግራይ የሕክምና ባለሙያዎች ዛሬ ከፌደራልና የክልል መስተዳድር ተወያይተዋል። ከዛሬ በፊት ለዶክተሮች ትምህርት ተከልክሎ የነበረ ግድ ተነስተዋል። ለዚህም ይቅርታ እንጠይቃለን ሲሉ የፌደራል ጤና ጥበቃ ሚኒስትር ዴኤታ ወይዘሮ ሳረና አብደላሂ ገልጠዋል። በውይይቱ በጣም በርከት ያሉ ለፌደራል ጤና ጥበቃ፣ ለክልል መስተዳድርና ለክልል ጤና ጥበቃ ቢሮ የሚመለከቱ ጥያቄዎች ተነስተዋል። ወይዘሮ ሳረና አብደላሂ ትምህርትን አስመልክቶ ለተነሳው ጥያቄ ማብራሪያ ሰጥተዋል።
ምናልባት በዚህ ቀደም ተሳቸው ከዚህ በኋላ መማር አትችሉም ወይም ትምህርታችሁ እዚህ ጋር ያበቃል የሚለው ኮሜንት በጤና ሚኒስትር ስር ቀደም ብሎ የነበረ ነገር ሊኖር ይችላል። ግን ተፈጥሮም ከነበረም ለባለፈውም ቢሆን አሁን ያለ ሲስተም ማስተካከል ስላለበት ድጋሚ ቀጥታ መጠየቅ እንፈልጋለን። ግን በተለይ ከካሪኩለም ጋር ተያይዞ ስኮፕ ኦፍ ፕራክቲሱ መለየት አለበት የሚለውንም አጠቃላይ ከፕሮፌሽናል አሶሲሽኖች ጋር እየተነጋገርን እንገኛለን ማለት ነው። ስለዚህ እሱም እየተፈታ የሚሄድ ነው ማለት ነው።
በሕክምና ባለሙያዎች ከተነሱት ጥያቄዎች አንዱ ከንግድ ፍቃድ አሰጣጥና አዲስና ነባር ተመራቂ ባለሙያዎችን የሚመለከት ነው።
ላይሰንስ ስንሰጥ እንግዲህ የጂፒ ምደባ አቁመናል። በዚህ አጋጣሚ ምደባ ስናቆም ግን ላይሰንሳቸውም ባለበት አክሰስ በሚያገኙበት አካባቢ ሁሉ ላይሰንሳቸውን እንዲወስዱ የማድረጉ ስራ ነው። እሱም ምናልባት በአተገባበር ላይ ክፍተት ካለ ተመልሰን እኛ ምን ላይ ይሆናል ማለት ነው። ከዚህ ቀደም ተመርቀው ለነበሩትም አዲስ ለሚመረቁትም ጎን ለጎን አያይዘን ላይሰንስ እየሰጠንበት እንገኛለን ማለት ነው። ምናልባት ባለፉት አንድ ወር አካባቢ እንግዲህ ወደ 400 አካባቢ የሚሆኑ የጀነራል ፕራክሽነር የተመረቁ ዶክተሮች ነበሩ። እነሱም በምደባ አማካኝነት እንግዲህ ምደባ ሳያገኙ አሁን ባለኝ መረጃ ግን ሁሉም ባለፈው ተመርቀው የነበሩት የጤና ባለሙያዎች ወደ ስራ እንደገቡ ነው የማውቀው።
የፌዴራልና የክልል ጤና ቢሮ ያላችሁ ግንኙነትና የድጋፍ አሰጣጥ ስርዓት ምን ይመስላል ተብለው ወይዘሮ ሳረላ ሲመልሱ እንዲህ ብለዋል።
ዶክተር ሀጎስም እዚህ አለ። በየጊዜው በየሁለቱ እንገናኛለን። ስንገናኝም አንዱ እንግዲህ ስፔሲፊክ ጋፕ ለይቶ ድጋፍ የማድረግ ነው። በዛም መልኩ በሁሉም አካባቢ እንግዲህ አጥጋቢ ድጋፍ እየተደረገ ነው ማለት የሚል ግምገማኛም የለንም። ነገር ግን ሰፖርት የመደራረጉ የመናበቡ ነገር አለ። ግን አሁንም ጋፕ ካለ ግን እየተደጋገፈን የምንሄድበትና ባለንም የግንኙነት አግባብም እየሰራንበት ስለሆነ ሙሉ ለሙሉ ግን ፌዴራል መንግስት ክልሉን መንግስት እየደገፈ እንዳልሆነ ግን ተብሎ ቅድም የተጠቀሰው ነገር ምና አንዱ እንደውም እየለየ ነው የነበረው ትልቁ ነገር አብዛኛው አካባቢ ውስጥ ስንዘዋወር አንዱ ያገኘነው ክፍተት ግንባታዎች እንግዲህ በክልሎች ይገነባል። ግን ግንባታዎቹ ቀድሞ ባለማለቃቸው ምክንያት ሜዲካል ኢኩዊፕመንቶቹ መጥተው ይቀመጣሉ። ከዛ ኮንቴነር ውስጥ እንግዲህ ለስድስት ወሩም ለአንድ አመትም ከዛም በላይ ይቀመጣሉ። በኋላ ኢፌክቲቭነሳቸውንም እንግዲህ ማየት ይቻላል ማለት ነው። ስለዚህ አንዱ ተነጋግረን እንደ ጤና ሚኒስትርም አንዱ አክሽን የወሰድነው በተለይ ግንባታቸውን ሳይጨርሱ ወደዛው ፋሲሊቲ የተመደበላቸው ሜዲካል ኢኩዊፕመንትን ቢኖር ግንባታውን ለጨረሰው አካባቢ ግን ቅድሚያ እንዲሰጠ የሚል ተነጋግረናል። በዛም ነው እንግዲህ እየሄድንበት ያለ። በተለይ ከሜዲካል ኢኩዊፕመንት ጋር ተያይዞ እንግዲህ ባለፈው ሁለት ሶስት ቀናት እንግዲህ ወደ 300 የሚሆኑ የአልትራሳውንድ እና 50 የሚሆኑ የኤክስሬ ማሽኖች በተለይ ዲጂታል ኤክስሬዎች ገብተዋል። እንደ ሀገር እንግዲህ 30% የፋርማሲቲካል ሰፕላይ እንግዲህ ወደ ሀገር የሚያስገቡት የነበሩት በተለይ የፕራይቬት የመድኃኒት አስመጪዎች ነበሩ። ነገር ግን አሁን ካለው የፎሬን ከረንሲ እና ፕራዮሪቲ ከመሰጠቱ አንጻር ጋር ግን ያለው እንደምታውቁት በተለይ እነዚህ የፕራይቬት የሕክምና ወይም ደግሞ የፋርማሲቲካል አስመጪዎች እነሱም እንደሌላ ወረፋ ይጠብቁ።
በመጨረሻ በአይደር ሆስፒታል የሚገኘው ስራ ያልጀመረ የጨረር መሳሪያ የሚመለከት በቀጣይ እናየዋለን ብለዋል።
ኢሚዲየት ሪስፖንስ እንሰጣለን። ሌላው ከኢቦላ ጋር ተያይዞም የተባለውን ነው። እነሱንም እንግዲህ ተመልሰን ሪስፖንስ እንሰጥባቸዋለን።
ከተሳታፊ የህክምና ባለሙያዎች ዶክተር አብርሃ ገሰሰ ውይይቱን አስመልክተው ያላቸውን አስተያየት እንዲህ ይገልጻሉ።
ውይይቱ አሪፍ ነበር። አንደኛው እንትን ችግሮቹ በነቂስ ወጥቶ ላይኛው አመራር እንዲረዳ መደረግ ነው ዋና መሬት ላይ ያለው ችግር ማወቅ ለመፍትሄ ግማሽ መንገድ ተብሎ ስለሚታመን ይህንንም ከፍተኛው አመራር ዞ እንዲያውቀው መንገድ ስለከፈተ ከአሁን በኋላ ለሚደረግ የመፍትሄ ሀሳቦች መነሻ ይሆናል ብዬ አስባለሁ። የባለሙያ ጥያቄ ፈቷል ብዬ አላምንም። ከ2005 ጀምሮ የወጣ መመሪያ ነው። እስካሁን ሲተገበር አልነበረም። አሁን ግን ይተገበራል ተብለዋል። ግን መነሻው ጥያቄ ይሄ አይደለም። የደሞዝ ጥያቄ ነበር፣ እሱ አልተነካም። ግን እንደነበረው ነው፣ ጥቅማጥቅም ነው። ይሄ ዲኤዲሲ ነው። በፌዴራልም በትክክል አልተመለሰም። እውነት ለመናገር ሲቪል ሰርቪስ ያወጣው ህግና የጤና ጥበቃ የሚሰጠው የዲቻ አከፋፈል ስራ ለየብቻ ነው። አሁን ለምሳሌ የሲቪል ሰርቪስ ህግ ምን ይላል? ቀዳሚና ሁሉ ለሚሰራ በሰዓት ተከፍሎ ለጥፍ እንዲከፈለው ነው። እኛ እንደዛ አይደለም በአገር ደረጃ ማለት ነው። እኛ ያልን ያለ ነው ሲቪል ሰርቪስ ያወጣው ህግ በተግባር ላይ ይዋል።
ሰሰው ታዲሱም ያላት አስተያየት እንደሚከተሉት ነገራለች።
የጤና ባለሙያዎች ጥያቄዎች በተደጋጋሚ የሚነሱ ጥያቄዎች ናቸው። ማለት አዲስ ጥያቄ ከነሳን ጋር በውይይት ግን የተሰጡ ምላሾች የዛሬው የተለየ ነበረ። ለምሳሌ እንደ ድሮ አሰራር ነው የሚሰራው ፌዴራል ታክስ